ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 28 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 28 ቀን 125 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። መጋቢት 28 ቀን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር ኮሚቴ አባል የነበረው የአቶ ተገኘ ሞገስ የቀብር ስነ ስርዓት በዋሽንግተን ዲሲ ተፈጽሟል። አጭር የህይወት ታሪኩን ከዜናው በማስከተል እናሰማለን። ከዚያም ዘረኛ የሰይጣን አርበኛ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በቅድሚያ ዜና። እሁድ መጋቢት 27 ከጤና ሚኒስቴር በተሰጠው መግለጫ መሰረት ሁለት በኮሮና ቫይረስ የተያዙ ኢትዮጵያውያን ህይወታቸው ያለፈ መሆኑ ተገልጿል። ህይወታቸው ካለፉት መካከል የመጀመሪያዋ ከፈረንሳይ የተመለሱ የ60 አመት ሴት ሲሆኑ ሁለተኛው በሞት የተለዩት ደግሞ የ56 አመት የአዲስ አበባ ነዋሪ ናቸው። በኢትዮጵያ በኮሮና የተያዙትን ሰዎች ብዛት 44 የደረሰ መሆኑን የጤና ሚኒስቴር መግለጫ ይገልጻል። ሰኞ መጋቢት 28 የኮሮና ቫይረስ ተገኝቶባቸዋል የተባሉ የ65 አመቷ የዱከም ነዋሪ ከኢትዮጵያ ወጥተው እንደማያውቁ ተነግረዋል። የሴትየዋ በበሽታው ተይዞ መገኘት በሰፊው ምርመራ ባለመካሄዱ እንጂ የተያዘው ሰው ቁጥር በርካታ ሊሆን የሚችል መሆኑ ያረጋግጣል ተብሏል። በአፍሪካ በኮሮና ወረርሽኝ የተያዙት ሰዎች ቁጥር 9029 ሲደርስ 437 መሞታቸውና 870 ከበሽታው ማገገማቸው ታውቋል። በዓለም ዙሪያ በኮሮና ቫይረስ የተያዙት ሰዎች ቁጥር 1,290,000 ሲደርስ የሟቾቹ ቁጥር ከ70,500 በላይ መሆኑን የዜና ምንጮች አስታውቀዋል። ወያኔ ክልል እያለ በሚጠራቸው የዘጠኝ አካባቢ መስተዳድሮች መካከል አራቱ ብቻ ለኮሮና ወረርሽኝ ዝግጁ መሆናቸውን የዓለም የጤና ድርጅት አስታወቀ። የጤና ተቋሙ ባወጣቸው መመዘኛዎች መሰረት በአንጻራዊ ደረጃ ደቡብ፣ ኦሮሞ፣ አማራ፣ ትግራይ በአማካይ 80% ዝግጁ ናቸው ከሚላቸው መካከል ይሆኑ እንጂ የዓለም የጤና ድርጅት የኢትዮጵያ ቢሮ የክልል መንግስታቱ የሚገኙበትን የዝግጅት ደረጃ የገመገመው ተቋማቱ ለእያንዳንዱ የመመዘኛ መስፈርቶች የሰጡትን ምላሽ መሰረት በማድረግ እንጂ በራሱ ሄዶ በማጣራት ያደረገው እንዳልሆነ በሰነዱ ተመልክቷል። በተጨማሪም እነዚህ አካባቢዎች በተናጠል ሲመዘኑ በቂ ዝግጅት ላይ አለመሆናቸውን ሰነዱ ይገልጻል። ከዚሁ ጋር አያይዞም በዚህ የሁለቱ ተቋማት ግምገማ መሰረት ለቫይረሱ ስርጭት በገጠርና በከተማ ተለይቶ የተቀመጠ ሲሆን የሁለቱ ድምር በርካታ ህዝብ ለቫይረሱ ተጋላጭ ሊሆን እንደሚችል መሆኑን ምንጮች አስታውቀዋል። የሐረር ክልላዊ አገዛዝ የሰባዊ መብት አያያዝን በብርቱ ስትተች የነበረችው ኤልሳቤት ከበደ ቅዳሜ መጋቢት 26 ቀን በአዲስ አበባ መኖሪያ ቤቷ በቁጥጥር ስር ተደርጋ ወደ ሐረር ተወስዳለች። ኤልሳቤት ከበደ የህግ ባለሙያ ስትሆን የተያዘችው የሐረር ክልል ባለስልጣኖችን ተሳድባለች፣ የሐሰት መረጃዎችን በማህበራዊ ሚዲያ አሰራጭታለች ተብላ ነው። እሁድ ጠዋት በሐረር እስረኞቹ ከተማ መፍጠር ከእስር ቤቱ ለመውጣት ሙከራ ካደረጉ በኋላ በእስር ቤቱ ጠባቂዎች እቅዱ ሊከሽፍ የቻለ መሆኑ ተነግሯል። ሁኔታው በቁጥጥር ስር ከተደረገ በኋላ አንድ ቦታ ላይ ተከማቹ 180 ሞባይል ስልኮችና የቅድመ ክፍያ ካርዶች በእስር ቤቱ ጠባቂዎች ተገኝተው ተቃጥለዋል ተብሏል። እስረኞቹ ከእስር ቤቱ ለማምለጥ ምን እንዳነሳሳቸው በውል አልታወቀም። በፈረንሳይ ሁለት ዶክተሮች በኮሮና ወረርሽኝ ዙሪያ ባደረጉት የቴሌቪዥን ውይይት ለበሽታው ክትባት መጀመሪያ አፍሪካውያን ላይ መሞከር አለበት በሚል ያደረጉት ዘረኛ አስተያየት ከፍተኛ ቁጣና ወቀሳን አስከትሏል። ይህ አስተያየታቸው ፈረንሳይ በማናለብኝነት በአንዳንድ የአፍሪካ ሀገሮች ውስጥ ከምታደርገው ወታደራዊ ጣልቃ ገብነትና ከምትፈጥረው ሁከት አንጻር ሲታይ ተማርን ከሚሉ ዶክተሮች መደመጡ በሀገራቸው ከንቱ የዘር የበላይነት ስሜት ምን ያህል ስር የሰደደ መሆኑን አመላካች ከመሆኑም ሌላ ፈረንሳይ ዛሬም ከዚህ ድንበር የለሽ ደዌ አለማገገሟን አመላካች ነው የሚሉም ብዙ ናቸው። በኋላ ላይ ከሁለቱ አንደኛው ዶክተር ለሰጠው አስተያየት ይቅርታ መጠየቁን ምንጮች ጠቁመዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። አቶ ተገኘ ሞገስ አቦዬ አጭር የህይወት ታሪክ። ህይወት አበክሮ የእድሜ ገመዷ የተሰፈረ የነፍስና የስጋ ቅልቅል ፈራሽ አካል ነች። ህይወት ልደቷ በእልልታና በደስታ ሲበሰር፣ ህልፈቷ ግን በለቅሶ በዋይታና በሙሾ የሚሸኝ የመድረክ ቲያትር ነች። የሰው ልጆች በተለምዶ ህይወት የምንለው ሞት በእኛ ውስጥ ባደረ ያስቀመጠው ንቃ ነው። የህይወት ጎዳና ወጣ ገባ ይበዛበት፣ ደስታ መከራ፣ ፈተና ማጣትና ማግኘት የሚፈራረቁበት መንገድ ነው። የሰው ልጅም በዚህ ጎዳና ሲጓዝ ህልውናውን በራሱ እጅ ያልጨበጠ ተሰርቶ ፈራሽ ፍጥረት መሆኑን ልብ ብሎት የሚያውቅ አይመስልም። ስለሆነም የሰው ልጅ ዛሬን አልፎ ነገን ለማየት እርግጠኛ ባልሆነበት ጎዳና የሚጓዝ የህይወት መንገደኛ ነው። የሰው ልጅ መኖርን ለመኖር ይለፋል፣ ይደክማል። ረጅምና አጭር ለነፍሶ ሲንቀሳቀስም ይስተዋላል። ዳሩ ህልሙ ተፈቶ እውን ሲሆን ማየት የሚችለው የሰው ልጅ ቁጥር ግን ውሱን ነው። አመዛኙ ፍጥረት እንደ ተገኘ ሞገስ ያለመውን ህልም ሳይፈታ የተለመውን ሾር ሳይደፍ የወጠነውንም ውጥን ሳይቋጭ ወደማይቀረው ዓለም ቀድሞ የሚጠራ ፍጥረት ነው። ተገኘ ሞገስ ለራሱ ያልኖረ ሙሉ ህይወቱን ለሀገርና ለህዝብ ሰውቶ ያለፈ ብርቅዬ ታጋይ ነበር። ተገኘ ሞገስ ሳይመንን ገዳም የገባ ሳይመነኩስ ቆቤጫነ የእግዚአብሔር ሰው ነበር። ተገኘ ለህዝብና ለሀገር ሲል ራሱን አጎሳቅሎ የኖረ የህዝብ ልጅ ነበር። ድሎት በኢሃፓ ታሪክ የሚታወቀው በስም ብቻ ነው። ዳሩ ግን እንደ ተገኘ ሞገስ የችጋር ቋት ሆኖ ያለፈ መሪ አይታወቅም። ተገኘ ግን ለድህነት ሳይበገር እስከ ህይወቱ ፍጻሜ ለፍትህ፣ ለእኩልነትና ለዲሞክራሲ እውነት ግንባር ቀደም ሆኖ ሲታገል እድሜውን የጨረሰ መሪ ነበር። ተገኘ ሞገስ ይህችን ዓለም ለመጀመሪያ ጊዜ ተዋወቃት ሚያዝያ 18 1946 ዓመተ ምህረት ነበር። ጎንደር ጃናሞራ ደረስኬ ማርያም ላይ እናቱ ወይዘሮ ጥሩዬ ማዘንጊያና አባቱ 50 ለቃ ሞገስ አቦዬ ትንሳኤ በዋለ በማግስቱ በዕለተ ሰኞ ያገኙትን ወንድ ልጅ ተገኘ ሲሉ ስም አወጡለት። ስምን መልአክ ያወጣዋል እንዲሉ ተገኘ ሞገስ እውነትም ተፈልጎ የተገኘ ልዩ ፍጥረት ነበር። ለምን ቢሉ ድምጽ ለሌላቸው ድምጽ ሆኖ ሲጮህ፣ መብታቸውን ለተነጠቁም ጥብቅና ቆሞ ሲሟገት፣ ህይወትን ለራሱ ሳይሆን ለሌሎች የኖረ ታጋይ ነበርና። ተገኘ 7 ዓመት ሲሞላው ወደ አብነት ትምህርት ቤት አቅንቶ ዳዊት ደግሟል። ቀጥሎም ወደ ዘመናዊ ትምህርት ቤት ገብቶ የአንደኛና የሁለተኛ ደረጃ ትምህርቱን በጻድቁ ዮሐንስና በጎንደር ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ጨረሰ። የሁለተኛ ደረጃ ትምህርቱን እንደጨረሰም የአባቱን ፈለግ በመከተል ህልሙን እውን ያደርግ ዘንድ ለአባዲና ፖሊስ ኮሌጅ አመለከተ። አካዳሚው ግን በቁመቱ ማጠር ሳቢያ ሳይቀበለው ቀረና የመጀመሪያውን ህልሙን አመከነበት። የመጀመሪያው ህልሙ የመከነበት ተገኘ ሞገስም ሁለተኛውን ህልሙን እውን ለማድረግ ሐረር መምህራን ማሰልጠኛ ተቋም ገብቶ በመምህርነት ተመረቀ። እንደተመረቀም የመጀመሪያዎቹን አመታት በሐረር ክፍለ ሀገር በሙስታሂልና በጅጅጋ ከዚያም በድሬዳዋ በኋላም በአዲስ አበባ በመምህርነት አገሩን አገልግሏል። አዲስ አበባ እንደገባም በአዲስ አበባ ዩኒቨርሲቲ በማታው የትምህርት ክፍል ህግ ፋካልቲ ኮሌጅ ተመዝግቦ የከፍተኛ ትምህርቱን በመከታተል ላይ ሳለ የ66 ዓመተ ምህረቱ አብዮት ፈነዳ። አብዮቱ ከመፈንዳቱ አንድ ዓመት ቀደም ብሎ ግን በ1965 ዓመተ ምህረት የትምህርት ሚኒስቴር ሴክተር ሪቪው የተሰኘ አዲስ ስርዓተ ትምህርት ነድፎ ነበር። ትምህርት ሚኒስቴር እቅዱን በስራ ለመተርጎም ሲንቀሳቀስ ግን ከመምህራኑ ከፍተኛ ተቃውሞ ገጠመው። የመምህራን ማህበርም ተቃውሞውን የበለጠ ለማጠናከር መስከረም 1966 ጠቅላላ ጉባኤ ጠራ። 40 ምንጭ ላይ ጉባኤ የተቀመጠው የመምህራን ማህበር አዲሱን ስርዓተ ትምህርት የድሃ ልጆችን የትምህርት ዕድል የሚነፍቅ ስርዓተ ትምህርት ነው ሲል ሴክተር ሪቪውን በሙሉ ድምጽ አውግዞ ውሳኔ አስተላለፈ። ኢመማ ተቃውሞውን ቀጥሎም ታህሳስ 12966 ዓመተ ምህረት ልዩ ጉባኤ ጠራ አዲስ አበባ ላይ። ቀደም ሲል የአርባ ምንጩ ጉባኤ በሴክተር ሪቪው ላይ የወሰናቸውን ውሳኔዎች አጠናክሮ ልዩ ጉባኤው የመምህራን የደሞዝ ልክ እንዲስተካከልና ሌሎችን ጥያቄዎች አቅርቦ ጥያቄዎቹ መልስ የማያገኙ ከሆነ የካቲት 11966 ጠቅላላ የሥራ ማቆም አድማ እንደሚጠራ አሳወቀ። ተገኘ ሞገስ በዚህኛውና ቀደም በተካሄዱት ጉባኤዎች ተሳታፊ ነበር። በተለይ የታሳሱ ጉባኤ ግን ለተገኘ ሞገስ ታሪካዊ ነበር። በዚህ ጉባኤ ነበር የኢመማ አመራሮች በጸጥታ ኃይሎች እጅ ሲወድቁ የማህበሩ ትግል እንዳይሽመደመድ እነርሱን ተክቶ ኢመማን የሚመራ ድብቅ ኮሚቴ ይቋቋም ዘንድ ሐሳብ የቀረበው። ይህ ሐሳብ ጊዜና ቦታን ያላገናዘበ መሆኑን ከሁሉ ቀድሞ የተረዳው ግን ተገኘ ሞገስ ነበር። እናም ለ12ቱ ሐዋርያት አንድ ይሁዳ እንደተመደበላቸው ለዚህም ጉባኤ ይሁዳዎች ላለመመደባቸው ማረጋገጫ ሳይኖረን የድብቅ ኮሚቴውን በአደባባይ መሰየም አደጋ ነው፣ አደጋ አለው ሲል ለጉባኤው አሳሰበ። ማሳሰቢያውን ታሳቢ ያደረገው የኢመማ ምክር ቤትም ባለ 5 አባላት የድብቅ ኮሚቴውን ሲሰየም ተገኘ ሞገስ ከአምስቱ አንዱ አድርጎ መረጠው። የጠሉት ይነክሳል፣ የፈሩት ይነክሳል እንዲሉም የተገኘ ሞገስ የፈራውና ደረሰና የጸጥታ ሹሙ ተጠራ። ብሎም የእምነት ክህደት ቃሉን እንዲሰጥ ተጠየቀ። ተገኘም ብልሃል የተባለውን አባባል ማለቱን በልበ ሙሉነትና በድፍረት ካረጋገጠ በኋላ አባባሉ እውን መተግበሩን ለሹሙ አስረግጦ የተናገረ ደፋርና ቆራጥ ታጋይ ነበር። ከዚያ በኋላ ክትትል እንደሚያደርግበት ቢደረዳም ተገኘ ሞገስ ግን ከጀመረው ትግል አንድ ጋት እንኳን ፈቀቅ አላለም። ይልቁንም ተገኘና የመማ ተግላቸውን አጠናክረው የካቲት 1166 አዲሱን ስርዓተ ትምህርት በሰላማዊ ሰልፍ ሲያወግዙ ንጉሱ ሴክተር ሪቪውን ለጊዜው እንዲገታ አድርገው የመምህራን የደሞዝ ስኬልም ተጠንቶ እንዲስተካከል ወሰኑ። የሚኒስትሮች ምክር ቤት ግን ውሳኔውን ሳይቀበለው ስለቀረ ትግሉ እየጋመና እየጎመራ ሄዶ የዘውዱ አገዛዝ ተገረሰሰ። ደርግ የዘውዱን አገዛዝ ገልብጦ ወደ ስልጣን እንደወጣ ያቋቋመው የትምህርት ኮሚቴም የመምህራኑን ጥያቄ ሊበልስ ባለመቻሉ ኢመማ በመጋቢት ወር 1967 ዓ.ም ሌላ ጉባኤ ለመጥራት ተገደደ። ነቀምት ላይ የነቀምቱ ጉባኤ ደርግ ያቋቋመውን የትምህርት ኮሚቴና ኮሚቴው ያወጣውን የትምህርት መመሪያው ግዞ ኢመማ ቀደም ብሎ ያነሳቸውና ለአዲሶቹ ጥያቄዎች መልስ ያገኘ ዘንድ ውሳኔ ያስተላለፈ። ደርግ ወደ ስልጣን እንደወጣ ያጼውን ፓርላማ ፍርሶ ከየሚኒስቴር መስሪያ ቤቶችና ከሙያ ማህበራት የተውጣጣ የመማክርት ሸንጎ ሲሰይም ተገኘ ሞገስ ኢመማን ወክሎ የሸንጎ አባል ሆነ። ተገኘ ሞገስ በሸንጎ ቆይታው ከክቡር አቶ ሀዲስ አለማየሁ፣ ከፕሮፌሰር ጌታቸው ኃይሌ፣ ከህግ ባለሙያው ከአቶ አሰፋ ሊበንና ከመሰል የሸንጎ አባል ምሁራን ጋር አብሮ ሲሰራ የገበየውን ከፍተኛ ተመክሮ በህይወት ዘመኑ አዘውትሮ ይናገር ነበር። ደርግ ያቋቋመው የትምህርት ኮሚቴ ለመምህራኑ ጥያቄዎች መልስ ባለመስጠቱና እየተባባሰ ለሄደው የሀገሪቱ የፖለቲካ ችግር መፍትሄ ሊሰጥ ባለመቻሉ ኢመማን ሌላ ጉባኤ እንዲጠራ አስገደደው። ጅማ ላይ መስከረም 1968 ዓ.ም ጅማ ላይ የተካሄደው 18ኛው የኢመማ ጉባኤ የደርግን የትምህርት ኮሚቴና ዝግጅቱንም ተቃውሞ አገራዊ ጥያቄዎችን ያካተተ ውሳኔዎችን አስተላለፈ። በውሳኔውም የጊዜያዊ ህዝባዊ መንግስትን መቋቋም አስፈላጊነት ጠቅሶ የህዝብን በነጻነት የመናገር የመደራጀትና የመሰብሰብ መብት፣ ለእኩል ስራ እኩል ክፍያ፣ የትምህርት ዕድል ለሁሉም ዜጎች ይዳረስ የሚሉና ሌሎችንም አገራዊ ጥያቄዎችን ያካተተ መግለጫ አወጣ። ጥያቄዎቹ የማይመለሱ ከሆነ በህዳር ወር 1968 ዓ.ም ጠቅላላ የስራ ማቆም አድማ እንደሚያደርግ ሲያሳውቅ ተገኘ ሞገስ የኢመማ አመራር አባል ነበር። ቀደም ሲል ኢመማን ወክሎ ከሰራተኛው ማህበር አመራሮች ጋር ሲገናኝ እግረ መንገዱንም ከኢህአፓ ጋር የመተዋወቅ እድል የገጠመው ተገኘ ሞገስ ትግሉ ከሙያ ማህበር ወደ ፓርቲ ትግል ከፍ እንዲል በመምህራን ውስጥ የራሱን ድርሻ አበርክቷል። ተገኘ ሞገስ ሁለት እጁ ቀኝ እንደ ሸማኔ እንዲሉ የኢመማ አመራር የሸንጎና የኢህአፓ አባል ሆኖ ታግሎ የታገለ አርበኛ ነበር። በ1968 በሰሜናዊ ምዕራብ የአገሪቱ ክፍል በተለይም በጎንደር የተፈጠረውን የጸጥታ መደፍረስ ለማረጋጋት ደርግ አንድ የምሁራን ልዑክ ሲሰይም ተገኘ ሞገስ የዚሁ ልዑክ አካል ሆኖ ለግዳጅ ተሰማርቷል። ልዑኩ ከግዳጅ ሲመለስ ግን ተገኘ ሞገስ ከሚታደኑት የኢመማ አመራሮች አንዱ ሆኖ ማደኛ እንደወጣበትም ተነገረውና ህቦ ገባ። በህቦ ወደ ጎንደር ተመልሶ በወቅቱ የኢመማ ፕሬዝዳንት ከነበረው ከአቶ ካሳሁን ብስራት ጋር ወደ ሱዳን አቀና። በሱዳን ከድርጅቱ ጋር ተገናኝቶ ወደ ካይሮ በማቅናት በካይሮ የድርጅቱን ስራ ካይሮ ከነበረው የኢትዮጵያ ተማሪዎች ማህበር ጋር አቀናጅቶ በመስተጋል ላይ ሳለ በ1980ዎቹ መጀመሪያ ላይ ድርጅቱ የመበታተን አደጋ ሲገጥመው ወደ አሜሪካ የመብጣት እድል አግኝቶ አሜሪካ ገባ። አሜሪካ እንደገባም ወደ ቦስተን አቅንቶ ያቋረጠውን ከፍተኛ ትምህርት ቀጥሎ በፖለቲካል ሳይንስ ተመረቀ። ከመረቃ በኋላም ትምህርቱን ቀጥሎ በህግ ሙያ ሁለተኛ ዲግሪውን እንዲይዝ ስፖንሰር ያደረገው ቤተሰብ እድሉን አመቻችቶለት ነበር። ተገኘ ግን እድሉን ሳይጠቀምበት ቀርቷል። የተመቻቸለትን እድል ወደ ጎን ገፍቶም በሰሜን አሜሪካ የኢህአፓን ትግል ለማስቀጠል ወደ ዋሽንግተን ዲሲ ገሰገሰ። ተገኘ ከግል ህይወቱ ይልቅ የህዝቡንና የአገሩን ችግር አስቀድሞ ሙሉ እድሜውን በትግል ያሳለፈ ታጋይ ነበር። ተገኘ ሞገስ ዋሽንግተን ዲሲ ከገባበት ጊዜ አንስቶ እስከ ህይወቱ ህልፈት ድረስ ከተራ አባልነት እስከ ከፍተኛ አመራር እርከኖች በኃላፊነት ድርጅቱን መርቷል። ድርጅቱ ኢህአፓ ከሌሎች ቡድኖች ጋር በቅንጅት በፈጠራቸው ህብረቶችም ቀደም ሲል በኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት የስራ አስኪያጅ ኮሚቴ አባል ሆኖ ትግሉን መርቷል። በኋላም የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ሲመሰረት የመስራች ጉባኤው አባል ነበር። ተገኘ ሞገስ ከፍ ብሎ እንደተጠቀሰው ለራሱ ያልኖረ የህዝብ ጠበቃ ነበር። ተገኘና የግል ህይወት አይከባበሩም። የግል ህይወት ለተገኘ ሞገስ እራፊ ጨርቅ ነው። ተገኘ ሞገስ በህዝብና በሀገር ፍቅር ልቡ የደማ፣ የግል ህይወትን ተጸይፎ ለራሱ ያልኖረ ትሁት ግን ደግሞ ቆራጥና ቆፍጣና ታጋይ ነበር። ተገኘ ትዕግስትን ከትህትና ጋር አዛምዶ ሰብዕናውን የገነባ ጨዋ ሰው ነበር። ተገኘ ለቆመለት ዓላማ ራሱን አዋርዶ የኖረ ሰው ነበር። ተገኘ የማስተዋልና ማህደር፣ የእውቀት ጮራ፣ የፍቅር ባህር፣ ለቂምና ቁርሾ ብሎም ለበቀል ቦታ የማይሰጥ የእውነት ሰው ነበር። ሁሉም ሰው በተገኘ ፊት እኩል ነው። ትንሽም ይሁን ትልቅ ባለስልጣንም ይሁን ሀብታም ወይም ድሃ ለተገኘ ሁሉም እኩል ሰዎች ናቸው። ተገኘ ቀልዱም አይተገብ ቁም ነገሩና ምክሩ ለሁሉም ሰው ምክራብ የነበረ ትልቅ ሰው ነው። ተገኘ ሁሉንም ጓዶች አባየ ሲል ሰብእናውን የሚያንጸባርቅ የፍቅር ሰው ነበር። የተም ይሁን የት መቼም ቢሆንም ተገኘ በሰዎች ላይ ድምጹን ከፍ አድርጎ የተናገረበት ጊዜ ኖሮ አያውቅም። ተገኘ ለልጆች ያለውን ፍቅር ቃላት አይገልጹትም። ተግባቢነቱ መሳሄድ ስላለው ሁሉም ልጆች ይቀልዱታል። እርሱም ስቆ ስለሚያስቃቸው ይወዱታል። ተገኘ ትንሽም ቢሆን ባለው ተደስቶ ማደርን ባህሉ ያደረገ ሰው ነው። አጣ ብሎ አያማርርም። ድሮ የነበረውን የድሎት ህይወት በኋላ ላይ ከገፋው ጎስቋላና ኗር ጋር አነጻጽሮ የተጸጸተበት ጊዜ ኖሮ አያውቅም። ተገኘ ቢከፋውም ሁሉ ጊዜ ደስተኛ ነው። እርጋታው ማንንም ያስቀናል። ለገንዘብ ዋጋ አይሰጥም። ወደ ትግል ዓለም ከገባ በኋላ ተገኘ ከመጻሕፍቱ ሌላ የኔ የሚለው ሀብትና ንብረት አላፈራም። ለተገኘ ሀብቱ ንብረቱና ተዳሩ ኢትዮጵያ ነበረች። ንባብና ተገኘ ቀለምና ወረቀት ናቸው። በንባብ ያዳበረው ዕውቀቱ በመልከታ ከገበየው ክህሎቱ ጋር ተዋህደው ተገኘን የታሪክ ማህደር አድርገውት ኖረዋል። የተገኘ ብዕር እንደ አእምሮው የተባና ስሉ ነበር። የማስታወስ ችሎታውን እርጅና ያልነጠቀው ሽማግሌ ቢኖር ተገኘ ሞገስ ብቻ ነው። ተገኘ ሞገስ ሰው ሆኖ እንደተፈጠረ ሰው ሆኖ ወደ መቃብር የወረደ ሰው ነበር። ህይወት ከሞት በፊትና ከሞት በኋላ የምትጠራባቸው ሁለት ስሞች አሏት። በህይወት ዘመኑ የምናውቀው ትሁቱ አባዬ ስሙ ተገኘ ሞገስ ነበር። ከሞተ በኋላ ግን ስሙ ተለውጦ አስከሬን ተብሏል። አፈር ነህና ወደ አፈር ትመለሳለህ እንደተባለው ተገኘ ሞገስም ያዳም ልጅ ሆነና አፈር ሆኖ ወደ አፈር ተመልሶ አፈር ለብሷል። የሰማቱን ያባየን ነፍስ ይማር። አሜን። መጋቢት 2012 ዓመተ ምህረት
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ተነቋቁሮ ይናገራል። ጮሆ አደም አጥምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሞ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስፍልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብር የተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራቢ ወተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በሥልጣን ባልገን መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄን ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው ያንድነትን ምቺ የከደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው እንዴት አይነት ጡዘ ድካሜን ማቃለል ታሪኬን ማጸፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማ እምብሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብርሱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተም ብያለ አልኩት አፈሩ አልከበደ የአንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፍትነት ጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደግፎ ይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላው አስከና ያለው አሊያም የእድሜ ገደብ ምን አለ ብትተውኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትሆኑን ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን አሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ አጽምም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽምም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል አጽምም ድምፅ አለው አዎ አጽምም ይናገራል አጽምም ይናገራል እንደኔ እንደሱ እንደሱ ስጋውን ተላብሶ ወርደን ወርጭ በስሙ ሲቀለዱ ታሪኩን ሲጠሙት ይናገራል
የሰኞ መጋቢት 28 ቀን 2012 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ ዘረኛ የሰይጣን አርበኛ ዋስካለህ ዱቄትከን ለነፋስ አበድረው ተብሏል። ለድላችን ዋስትና የሆነውን ህዝባዊ አመጽ በራሳችን ጥፋትና ተላላነት አቆመን ተተን መብትና ዴሞክራሲን ከገዢዎች ያውም ከለየላቸው ዘረኞች ስንጠብቅ ከነፋስ የተጠጋ ዱቄት ሆነን ዛሬም እንባችን ከንቱ ሆነ። ገዢዎች በየጊዜው አታለውናል፣ አጃጅለውናል፣ ደርግ አልን ወያኔ ተጫውተውብናል። በዘረኞቹ ሹሞችም ከሃዲ ጭፍሮቻቸውን አሰልፈው ዛሬም ሊያጃጅሉን እየጣሩ ናቸው። ትላንት ከትላንት ወዲያ የዘረፉን ላይ በቃ ዛሬ ግድብ ኮሮና ብለው ራቆት ሊያስቀሩን ተነስተዋል። ወረርሽኝ በሽታውን በተመለከተ በሚሊዮኖች ደረጃ የምናልቅበትን ሁኔታ አመቻችተዋል። ሐኪም ሳይሆን ጦር ነው አማራውም ላይ የላኩበት። ሰበብ አስባብ እየፈጠሩ የጤና ጥንቃቄ እንዳያደርግ አጋልጠውታል። ትኩረታቸው ገንዘብ ስብሰባና ንጥቂያ ነው ብንል ስህተት አይሆንም። ትግልና ዳገት እያረፉ ነው ሲባል አልሰማንም። ትግል ቀጣይ መሆኑ ወሳኝና አስፈላጊም ነው። ወያኔን ጥቅ ያስያዘን ትግል ፍሬን በማስያዝ ተጠቅመዋል። ይኸው እንደዋዛ 2 ዓመትም ሆኗቸዋል። እያዘናጉን እንደ ወያኔ 27 ዓመት ሊሰፍሩብን አልመዋል። ኦሮሞውን ህዝብ ከሌላው ሊነጥሉ ወያኔ በትግራይ ህዝብ ላይ እንደፈጸመው ሙሉ በሙሉ እየጣሩ ናቸው። አረቦችና አሜሪካ ከጎናቸው ከነገንዘባቸው ስለቆሙ ቀጥረኞቻቸውም ለዘረኞች ሰግደዋል። ያፓ እጅ ሰጠለ ማለት ባንጃ ግራንጃነት ለአመታት በፖለቲካ ምድረበዳ የተንከራተተውን የምንት ቡድን ጋብዘው ማሰማራታቸውን አይተናል። የሻቢያ መጋዣዎች ግንቦቴዎችንም ጠርተው አስጮኸዋል። ዋናው ግን የክብር እንግዳ ብለው ያሰማሩት ኦነግና ባለምንጫውን መሆኑን ሁሉም አውቋል። ወዲያውኑ ከቡራዩ ሻሸመኔ እስካጣይ ወዘተ የተከሰተው ዘረኛው ቡድን ህዝብን ሊያጠፋ ብሔር ሊያጠዳና ጥፋትን ሊያሰፍን መነሳቱን ሁሉም ሊረዳ ሊያውቅ ችሏል። አሌ ብለው ግን ለዘረኛው ሹም ውዳሴ የሚያሰሙት ሊፈቀድላቸው የሚገባ አይደለም። ቅኔ እንቀኝለት ሽልማት እናስገኝለት ያሉ ማፈሪያ ምሁሮች ዛሬም በመድረክ ሊቀናቱ ቀርቶ አለን ማለትም ሊፈቀድላቸው ባልተገባ ነበር። ገዳን ዳርጋቸው ጠራን በሚል ግን ምንም ሳያፍሩ በጸረ ኢትዮጵያ ሰልፍ ሊገቡ ይቋመጡ ወራዶች ጥቂት አይደሉም። ሰው ምንኛ ቢደነቁር ነው መሐይሙንና ጸረ ህዝቡን ገዱ የሚያዳምጠው? ገዱ የለውጥ ጸር የአማራ ጽንፈኛነት ነው የሚል የወያኔ መጋዣ መሆኑንስ ማን ይረሳል? ህዝብ ሆነ ምሁር በሉን ባዮች ማን ጠላት ማን ወዳጅ በሚለው ላይ መደናገርን ማሳረፍ ማክተም አለባቸው። እነ ገዱ አማራም ኢትዮጵያዊም ታጋይም ህዝባዊም አይደሉም፣ ከሃዲ ባንዳዎች እንጂ። ሞት ጨካኛው ሬ ከመሆኑ ባሻገር መሐይም ነው ባያሌው። ፋሽስቱን በሐራሪ ቀልቦ ያደለበ ታጋዩን ባጭር ይቀጥፋል። አንዱ ዋናው ጠላታችን ሞት የሚባለው አውሬ ነው። የኢትዮጵያን ሐቀኛ ልጆች እየወሰደ ደመኞቿን ያቆያል። ከሞት ባልተናነሰ የሚፈታተኑን ደግሞ ወያኔ የሾማቸው ካህናት እንደሆኑ መነገር ያለበት ነው። መነገር ያለበት ሐቅ ዛሬም ቢሆን የካህናቱ ሚና ለሀገር የሚጠቅም ሳይሆን የሚጎዳ መሆኑ ነው። የሀገርን ጠላት ማውገዝ ሳይሆን ማወደስ፣ መደገፍ ስራቸው ስምሪታቸው ሆኖ ቀጥሏል። ቤተ እምነቶችን የሚያቃጥለው ከኢትዮጵያ አገዛዝን ሊያወግዙ ቀርቶ ሚናቸው የሚታገልን ህዝብ ማኮላሸት ሆኖ ይገኛል። ከህዝብና አርበኞች ጎን ታቦት አውጥቶ መዝመት ድሮ ቀረ። ካህናቱም ከርሳደር ሆነዋል ማለት እንችላለን። እምነታቸውን ሆነ ቤተክርስቲያንን አሳልፈው ሰጥተዋል። ድምጻችን ይሰማ ይሉ የነበሩ ሙስሊሞች 4 ኪሎ ገብተው ሰግደዋል። ትግል ሲባል ይህን የህዝብ አመጽ ሊያፍኑ እነሱ ሲጥሩ የሆነላቸው ታጋይነን ያሉትም ወደ እጅ መስጠቱ ከመፍጥነት ያጅ ስለሆኑ ነው። አርበኛ ፋኖ የተባሉት ስንቶቹ ናቸው ሽማግሌ ቄስ ተላከብን ብለው ለገዢዎች በእርቅ ስም እጅ ሰጡ። ዛሬ ተጣላን የሚሉትም ቃል የገቡልንን አልፈጸሙም በሚል እንጂ በኢትዮጵያ ጉዳይ እንዳይደለ ደግሞ መቀበል ማወቅ እንጂ ራሳችንን ማታለል ትክክልም አይሆንም። ሰው እንዴትስ ከሀገር አጥፊ ኃይል ጋር ይታረቃል? ካህናት የትግልን እሳት አጥፊ ሲሆኑ ታጋይነን ያሉስ እንዴት ገና ሳይጀምሩ ትግላቸውን በእርቅ ስም ያቋላሻሉ? መልስ የሚሻው ይህ ቀውጢ ጉዳይና ክስተት ነው። እንኳን ለትግል ሊሰዋ ቀርቶ ከመቼ እጅ ይሰጣሉ በሚል ውድድርም መግባት አልተቻለም። የትግል አጋር ሊሆናቸው የጣሩትን ውድ ጓደቻችንንም አሳልፈው ሰጥተውብናል። ይበንዲ እንዳለ ታጋይ መስለው የሚያደናግሩትን ጀግናና አለኝታ ብሎ ሙገሳው ትግላችንን አገራችንን እየጎዳ እንጂ እየጠቀመ ያለ አይደለም። የኦሮሞን ህዝብ ኢትዮጵያዊ ትግል ያደናቀፈውን ቄሮ አገር ወዳድ አስመስለው አድርገው ያደረሱትን ጉዳት አንረሳውም። የሌለ ዘርማ ነብሮ ወዘተ ስንቱን አደናግሮ ላደጋጋለጠ ህዝብ በራሱ ኃይልና ጥረት እንዳይመካ የልቦለድ ታጋዮች እየተሰጠው እስከመቼ ይወናበዳል? ሁሉም ምታት ናቸው። ስም ይዛሉ እንጂ የተርባ አጥንት የላቸውም። የተደራጁና ማዕከል የያዙም አይደሉም። ትግላቸው ለሹመት እንጂ ለአገር አይደለምና ሳይጀምሩ ያቆማሉ፣ ሲሾሙ ያከትማሉ። የአገር አድን ታጋይ የቀትር ጥላ ናቸው። የአገር አድን ትግሉ ፋኖ ሳይሆኑ የወያኔና የዘረኞቹ መጋዣዎች። ወያኔና ዘረኞቹ ጭፍሮቹ ዛሬ መላ ጎንደርን ትጥቅ ሊያስፈቱ ተነስተዋል። አገዛዙን ከሚሸፍቱ ሊያስታርቁ ደፋቀና የሚሉት ካህናት የህዝብ ትግል ጸር ናቸው። ማንም ሊያዳምጣቸው አይገባም። የወያኔ ጳጳሶች ሹሞች ናቸው። ቄሶች አስታረቁን ብለው እጅ የሚሰጡትም በርግጥ ታጋዮች ሳይሆኑ የታጋይን ስም የያዙ ከንቶች ናቸው ብንልም ስህተት አይሆንም። እንዴት ከዘረኞችና ወያኔዎች ጋር ይታረቃሉ? ከፎቅ ተፈጥፍተው መርዝ ጠጥተው ራሳቸውን እስከ ማጥፋት ድረስ ቆርጠው ይነሳሉ እንጂ የምን እርቅ ነው ከአገርና ህዝብ ጠላት ጋር? ጠቡ የግልና የስልጣን ነው ማለት ነው? የባልና ሚስት ጠብ ነው እንዴ የአገር ጉዳይ በሽማግሌዎች የማስታረቅ ጥረት የሚፈታ? ያስተዛዝባል። ኢትዮጵያን ከጥፋት ለማዳን ቆርጠንና አምረን እንታገል። ድል ለኢትዮጵያ ህዝብ ጸረ ዘረኛ ትግል። ለአጎብጋቢዎች ጆሮ አንስት የታገቱና የታሰሩ ሁሉ ይፈቱ።
Now can't you know what you want to do? ደሜ የሚሰውስላት እንጂ ሀገር እንጭራ አይደፍራትም ጠላት አጥንት የሚከከል ደሜ የሚሰውስላት እንጂ ሀገር እንጭራ አይደፍራትም ጠላት።
አድማጮቻችን በማስከተል በተገኘ ሞገስ ቀርበው ከነበሩ የፍኖተ ዴሞክራሲ ሀተታዎች አንዱን እናሰማለን።
ግመሉ ሲወድቅ ካራዎቹ ይበረክታሉ። ረሃብ ያጠወለገው የበረሃ ነጋዴ ግመሉ እንዲወድቅለት ይጸልያል። ጸሎቱ ደርሶ ግመሉ ከወደቀለት ሲያሳሰብ የቆየው ሁሉ ካራውን እየሞሸለቀ ግመሉን ለመቀራመት ይሻማል። በየስልቻው ተደብቆ የነበረው ካራ ሁሉ በሚያስደነግጥ ፍጥነትና ስግብግብነት ግቤ በጣለው ግመል ላይ ይረባረባል። ስጋውን ለመቀራመት ሁሉም ካራ ይራቆታል። በፊት ቀድሞ በመድረስ ስጋውን የተቀራመተው በልቶ ሲጨርስ ዘግይቶ የደረሰው ዳተኛ ደግሞ ፍርፋሪ ሳያገኝ ይቀርና በፈርሱ ላይ ያጓራል። የግመሉ መውደቅ ውጤት በሁለት ክስተቶች ይገባደዳል። አንደኛው የግመሉን ስጋው የበላው ጊዜያዊ እርካታን ያገኛል። ሁለተኛ ስጋውን ለመካፈል ያልቀናው ደግሞ በፈረሱ ላይ እያጓራ ይኖራል። በርቶ የረካውና ሳይበላ ቀርቶ በፈረሱ ላይ የሚያጓራው ድምር ውጤት ግን ዞሮ ዞሮ አንድ ብቻ ነው፣ ግመሉን ከምድረ ገጽ ማጥፋት። በተቀራማቾች ካራ ስለት ከምድረ ገጽ የጠፋው ግመል ታሪክ የዛሬቱን ኢትዮጵያ ነባራዊ ገጽታ ገላጭ ነው ቢባል እንደማስታ አይቆጠርም። ሀገሪቱን ለመቀራመት ያፈሰሰፉት ጸረ አንድነት ኃይላት ኢትዮጵያ አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት ዓላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹት ይገኛሉ። ምን ጊዜም ቢሆን ያንን ስኬት ለማየት ካሁኑ የተሻለ አጋጣሚ እንደማያገኙ አውቀውታል። ራሱ ሲግል ቀጥቅጠው እንደሚባለው ሁሉ ኢትዮጵያ ስትዳከም አፈራርሳል። ዜጎቿ እርስ በርሳቸው ሲፋጩ በታፍናት የሚለውን የቆየ መፈክር በተግባር ለማየት የሚፈልጉ ጽንፈኞች የዛሬውን ሁኔታ ላሜ ወለደች ብለውታል። ለአመታት ሲደክሙበት የቆዩትን ምኞት እውን ለማድረግ ከአሁኑ የተሻለ ድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻሪ ቆጫዋል ነውና ወቅታዊው የኢትዮጵያ ሁኔታ ያስገኘላቸውን መልካም እድል ተጠቅመው ዓላማቸውን ለማሳካት በርብርቦች ላይ ናቸው። ዘረኞቹ በሁለንተናዊ ረገድ ተደራጅተዋል። በተለያዩ ረድ ተበሰባስበዋል። በልዩ ልዩ የትግል ስልት ታጥቀዋል። ህብረተሰባቸውን እነርሱ በሚፈልጉት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። የአንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈችተው ኒት ለማማለል ይጥራሉ። ትላንትና ወራሪዋ አቢሲኒያ ያሉ ሲረግማት የነበረችውን ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ ለመሳብ የቻሉ መስሏቸዋል። በዚህ ህሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ እያዋሃደ የሀገርን መሰረት ያጠናክራል። የዜግነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ዘውገኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። የጋራ ሀገርን በጋራ ያዳኑ መጠቀም ለሁሉም ዜጋ ይጠቅማል። የማማለል ፖለቲካ ግን ቢከፍቱት ተልባ ነው፣ ለማንም አይጠቅምም። ከማስተዛዘብ በቀር መተማመንን አያመጣም። ኢትዮጵያ ትቅደም በሚል የማማለያ ቋንቋ በመጠቀም ስልጣን እንዲያዙት የዶርግ መኮንኖች ሁሉ እነኚህም ዛሬ በተመሳሳይ ቋንቋ የማዘናጋ አፍዝ አደን ዝምታት በማርከፍ ላይ ይገኛሉ። የምታት ደግሞ የሀገሩ የኢትዮጵያ ጉዳይ በአጥንቱና በደሙ ገብቶ የሚንፈፈፈውን ኢትዮጵያዊ ሁሉ በቀቢጠ ተስፋ እንዲዘናጋ ለማድረግ ጊዜያዊ አቅም አግኝቷል። ላለፈው 27 አመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከፈቱን በመገንዘብና የለውጡን ሁኔታ በአስተውሎት ሳቢ የተመለከተው መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ ሀገር የሚለውን ዜጋ በማዘናጋት የራሳቸውን አላማ ለማራመድ ተመቻችቶላቸዋል። ዶሮን ሲያታልሏት በመጫኛ ጣሏት የሚለውን ብሂል የሚታዘብ ህብረተሰብ በማርቀብ የቀረበለትን መርዝ ለይቶ የማወቅ ችሎታ አለው። አነሰም በዛ ለዘውጋዊው ፖለቲካ መመቻቸት ያንደስታውን ሚና የተጫወተው ወያኔ መሆኑ ባያጠራጥርም አክራሪ ብሔርተኞች ግን ሁኔታውን በማጦስ የሀገሪቱን ፖለቲካዊ መልክዓ ምድር ወደ ራሳቸው ፖለቲካ አግማስ ለመለወጥ በጥድፊያ ላይ ናቸው። ፖለቲካዊ መልክዓ ምድሩ ብቻ ሳይሆን ቶፖግራፊውም ወይም ጂኦግራፊው ጭምር እንደ ቁማርተኞች ካርታ የተበወዘ የተመሰቃቀለ በመሆኑ የትኛው ዜጋ ወይም ሀገርኛ የት ቦታ መኖር እንዳለበት ራሱ ሊወስን ከማይችልበት ጊዜ ተደርሷል። ኢትዮጵያዊውን ዜጋ እንደ ከብት ግጦሽ በክልልና በጎጥ ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውንም ጭምር መክፈት እንደሆነ ዘውጋዊ ፖለቲካ የሚያራምዱ ሁሉ ሊገነዘቡት አልቻሉም። ወደ የክልል ሂድ እያሉ ተወልዶ ካደገበት ልጅ ወልዶ ከብዶ መላ ህይወቱን ካሳለፈበት አካባቢ ማፈናቀል ከህግም ሆነ ከሰብአዊ ሚዛን አኳያ ተቀባይነት አይኖረውም። እጅግ የሚያስተዛዝበው ይህንን በዜጎች ላይ የሚፈጸመውን ሀገራዊ ወንጀል ዛሬ በስልጣን ላይ ያሉት ሰዎች አለማስቆማቸው ነው። ዜጎችን የማፈናቀል ድርጊትን ያህል ከባድ መሆኑን የወንጀሉ ፈጻሚዎች ሊገነዘቡትም የሚችሉ አይደሉም። ምክንያቱም የዘረኛ ስርዓት ጠንሳሾቹና ቀዳሾቹ ወያኔዎቹ ስለነበሩ እነሱ ባርከው ቀድተው ጠምቀው አሰልጥነው ስላስተማሯቸው ያንኑ ለመተርጎም በቅተዋል። ለዚህ ሁሉ ምስቅልቅል መሰረት የሆነላቸው ከወያኔ ድርጅታዊ ፕሮግራም የመነጨው ድርሰት ወደ ጎሳዊ ህገ መንግስት እንዲሸጋገር ያደረገው የደደቢት ሳጥናኤል ሰነድ እንደሆነ የአደባባይ ሚስጥር ነው። ዛሬ በሀገራችን የሚታየው የፖለቲካ የመጣኔ ሀብትና የማህበራዊ ኑሮ ምስቅልቅል መሰረቱ በዘውግ ላይ የተመሰረተው ይህ ህገ መንግስት ለመሆኑ አያከራከርም። የኢትዮጵያ ህዝብ ምንም ቢሆንን አክራሪ ዘውገኞች የለቀለቁትን ሰነድ እንኳንስ የሀገሪቱ ህገ መንግስት ቀርቶ እንደ እድር መተዳደሪያ ወረቀት ቦታ አይሰጠውም። የዘረኛ ህገ መንግስት የታላቅ ህዝብ ህገ መንግስት ለመሆን ብቃት የለውም። በዜግነት እንጂ በዘር ላይ የተመሰረተ መንግስታዊ ስርዓት ለኢትዮጵያ እንደማይበጅ አሁን የሚታየው የሀገሪቱ ነባራዊ ሁኔታ ያው መስጥር ሆኗል። በመሆኑም ዜጎች በህብረት ተጠናክረው ዘውጋዊ አገዛዝን በዜጋዊ ስርዓት የመለወጥ ተግባር ማከናወን አለባቸው። ዜጋዊ አስተዳደርን ለማምጣት ኢትዮጵያዊ ዜጋ ሁሉ ማንኛውንም የትግል ስልትና አካሄድ የመጠቀም መብቱን እያከበረ ኃይሉን ማጠናከር ለይደር የሚተላለፍ ተግባር ሊሆን አይችልም። ፖለቲካ ማለት ማድረግ የሚቻለውን ለማድረግ የሚያስችል ክህሎት ነው እስከተባለ ድረስ መሆን የሚገባውን ሁሉ እየፈጸሙ ታግሎ አላማን ማሳካት ኃላፊነት ለተተኪው ትውልድ የሚተላለፍ ሀቅ አይደለም። ዘውገኞቹ ዛሬ ሁሉ በእጃችን ሁሉ በደጃችን ብለው ደምድመዋል። የመንግስት ስልጣን የጨበጠው አካል ያሻቸውን እንዲፈጽሙ አረንጓዴ መብራት ሰጥቷቸዋል። የነባራዊ ሁኔታ ደግሞ አክራሪ ዘውገኞችን በአጥቂ ደረጃ ሲያሰልፋቸው በጋሃድ ኢትዮጵያዊነትን ያነገቡ የፖለቲካ ኃይሎችን በመከላከል ደረጃ ላይ እንዲሆኑ አስገድዷቸዋል። ለዚህ ነው ዛሬ በሀገራችን ፈንቃይ ተፈናቃይ፣ አባራሪ ተባራሪ፣ ዘራፊ ተዘራፊ፣ አሳዳጅ ተሳዳጅ፣ ገዳይ ተገዳይ ሁኔታ ጎልቶ ሊታይ የበቃው። ይህ ሁሉ ችግር የብሔር ብሔረሰብ ፖለቲካ ያመጣው ጣጣ ነው። በኢትዮጵያዊነት የተደራጀ ያልተነካ ያልተዳሰሰ እምቅ ኃይል ያለው መሆኑ ቢታወቅም ወደ ተንቀሳቃሽና ተጨባጭ ኃይል ሊለወጠው አልቻለም። ያ መሆን ከቻለ ደግሞ ሳይንሳዊና ምክንያታዊ ብቻ ሳይሆን የሰለጠነና የሰከነ ፖለቲካ ባህል መስፈን ይጀምራል። ያ ከሆነ ደግሞ አዳዲስ ነፍጠኞች አደብ እንዲገዙ መገደዳቸው አይቀርም። ዛሬ በየክልላቸው ክላሽን አንድባው ያዙን ሊቀቁን የሚሉ ዘመን አመጣሽ ነፍጠኞች ከኛ በላይ ጎራሽ እህል አያበላሽ መባላቸው አይቀርምና ሊጠነቀቁ ይገባል። እነሱ የጨበጡትን ሰደፍ የሌላው ምርጭ በሶ ስላልጨበጠ ክላሽን መጨበጥ አይሳነውም። ተያይዞ ከመጠፋፋት ይልቅ ተዋውቆ ተግባብቶና ተስማምቶ መኖሩ የማንንም ቤት አያፈርስም። የሁሉም ቤት ወና ሆኖ ከመቀር አደብ ገዝቶ ኢትዮጵያን የሁሉም ዜጋ ሀገር መኖሪያ እንድትሆን ማድረግ ለሁሉም ይበጃል። የብሔር ብሔረሰብን መብት ማስጠበቅና የብሔር ፖለቲካ ማራመድ የተለያዩ ናቸው። የብሔር ብሔረሰብን መብት ያስጠብቁ ፖለቲካቸውን ኢትዮጵያዊ ማድረግ ይጠበቅባቸዋል። ኢትዮጵያ የሁሉም የጋራ ሀገር መሆኗን አምነው መቀበል የህልውናቸው መሰረት ነው። ይህ ደግሞ ቅድመ ሁኔታ እንጂ ለድርድርና ለትርክር የሚቀርብ አለመሆኑን መቀበል ግዴታ ነው። የመሰረታዊ እምነት ቅድመ ቀዳድም አልፋ ኦሜጋ ቀዳማይ ዳራይ ነው። የሀገሪቱ ታሪክ መቅድም መደምደሚያ መነሻ መድረሻ መኖሪያና መናሃሪያ ነው። ይህንን ሀቅ መላው የዓለም ሀገሮች አምነው ተቀብለው ተማምነው ተስማምተው ተቀብለው አምነው ተማምነው በአንድነት ይኖራሉ። ኢትዮጵያ ሀገራችንም የዓለም ህብረተሰብ አባል እንደመሆኗ ከዓለም በተለየ ሁኔታ ብቻዋን ተገልላ ለመኖር አይሆንላትም። የዓለም ሀገሮች አመሰራረትና ሂደት በግምት ውስጥ ባስገባ መልኩ ሊታይ ይገባል ከሚል አግባብነት ከተደረሰ የአብዛኛዎቹ ሀገሮች አመሰራረት ተወደደም ተጠላም በኃይልና ከጦርነት ጋር በተያያዘ ሂደት እንደሆነ ማስረጃ ሊቀርብለት የሚችል ሁኔታ ነው። ለአብነት ያህል የሚከተሉትን ሀገሮች እንደ ማጣቀሻ ማየት ይቻላል። አንደኛ በስፋቱ ከአንድ ውቅያኖስ ጫፍ እስከ ሌላኛው ውቅያኖስ ጫፍ ተንጣሎ የሚገኘው የሩሲያ ሀገር የተመሰረተው በታላቁ ጴጥሮስ ንጉሠ ነገሥትና በታላቋ ንግሥት ካትሪን የኃይል እርምጃና የዲፕሎማሲ ችሎታ ነበር። ሁለተኛ በጥቃቅን ጉልተኞች ተከፋፍላ ስትገዛ የነበረችው ጀርመን የዛሬዋን ታላቅነት እንድታገኝ ያደረጋት ቻንስለር ቢስማርክ ነበር። ቻንስለር ቢስማርክ በዲፕሎማሲ ጥበብ በታሪክ ስሙ የገነነ እንደነበር ብዙ ጸሐፍት አረጋግጠዋል። ሶስተኛ በትናንሽ መሳፍንት ተከፍለው የነበሩትን የኢጣሊያ ደካማ ግዛቶች አንድ ጠንካራ ኢጣሊያ ሊያደርጋት የቻለው ጋርባልዲ የተሰኘ ሀገር ወዳድ አንድ የጦር መሪ ነበር። ኢጣሊያ ራሷን በማዋሃድ በዘመኑ የአውሮፓ ጠንካራ ሀገር ከመሆን አልፋ ተርፋ ሀገራችንን ለመውረር በቅታለች። ያውም በአርባ ዓመታት ውስጥ ሁለት ጊዜ። የማስረጃዎቹን ብዛትና ርዝመት ዘርዝሮ መጨረስ የሚቻል አይመስለንም። የዛሬዎቹ ዓለም ሀገሮች አሁን የያዙትን ቅርጽ ከማግኘታቸው አስቀድሞ ብዙ መለዋወጥ ማድረግ እንደነበረባቸው መገንዘብ አስፈላጊ ነው። የኢትዮጵያንም የዛሬውን መልክዓ ምድር ከዚህ በተለየ መልኩ ማየት አይቻልም። ይልቁንም የዛሬዋን ኢትዮጵያና ዜጎቿን ነጻነትና አንድነት ጠብቆ በሰላም እንዲኖሩ ማድረግ ለድርድርም ሆነ ለጥያቄ የሚቀርብ ግን አይደለም። የመሰረታዊ ጉዳይ እንደተጠበቀ ሆኖ ግን ሀገሪቱ ሰላምና መረጋጋት አግኝታ ወደ ልማትና እድገት የምታመራበት አቅጣጫ ልትቀይስ የምትችለው ዲሞክራሲያዊ የሆነ ስርዓተ መንግስት ስትመሰርት ብቻ ነው። ሰላም፣ አንድነት፣ ነጻነት፣ ልማትና እድገት ሁሉ የሚገኘው ዲሞክራሲያዊ ስርዓት በማያሻማ ሁኔታ በሀገሪቱ ላይ መስፈን ሲችል ነው። ይህ ሊሳካ የሚችለው ደግሞ በህዝብ ምርጫ የተሰየሙ ባለራዕይ ዜጎች ሀገሪቱን ለማስተዳደር እድል ሲያገኙ ይሆናል። ከታሪክ እስረኝነት ነጻ መውጣት ሀገርንም ነጻ ለማውጣት ያስችላል። ሀገርን በታሪክ ጠባሳ ላይ ያተኮሩ የትውልድን መጻኢ ዕድል በዘውግ ፖለቲካ መመረዝ ለ21ኛው ዘመን አይፈይድም። ታሪክን በታሪክነቱ ብቻ ለአውንታዊውም ሆነ አላሉታዊ ግንዛቤ እያስቀመጡ መኖር ግን ለሁል ጊዜ ይበጃል። ሀገር ተረካቢውን ትውልድ በ21ኛው ክፍለ ዘመን የሚኖር ዜጋ በሰላም ተስማምቶ አንድ ላይ እንዲኖር ማድረግ ያሁኑ ትውልድ ኃላፊነት አለበት። ይህንን ማድረግ ከቻለ ከታሪክ ተወቃሽነት ነጻ ይወጣል። ራሱን ነጻ ያወጣ ትውልድ ሌላውን ነጻ ያማውጣት የህልና ግዳጅ ሊኖረው ይችላል። ግዳጅን መወጣት ደግሞ የዜጋ ፖለቲካ አራማጆች መርህ ሊሆን ይገባል። በዚህ ሀቅ መስማማት ከተቻለ ዜጎችና ዘውገኞች ከቁጭትና ከእልህ ነጻ ሆነው ለነገዋ ኢትዮጵያና ለዜጎች አብሮ የመኖር መልካም እድል ማመቻቸት ይችላሉ። አዲስቷን ኢትዮጵያ ለመገንባት ሁሉም ዜጎች የሚተባበሩበትን ሀገራዊ መድረክ ማመቻቸት በአደራም ሆነ በቀላጤ የሚሆን ተግባር አይደለም። ሁሉም ዜጋ ሊሳተፍበት የግድ ይላል። ሀገርን ለመገንባት የሁሉንም ጥረትና መስዋዕትነት ይጠይቃል። ሀገር መገንባት ከባድ ዋጋ የሚያስከፍል መሆኑን ካልተገነዘቡ መሃል መንገድ ሲደርሱ ተስፋ መቁረጥ እንዳይመጣ ከመጀመሪያው ሊታሰብበት የሚገባ ይመስለናል። የሀገራችን ፖለቲካ ትግል የጥሎ ማለፍ እግር ኳስ ጨዋታ እንዳልሆነ መራራው የትግል ታሪካችን በሚገባ አስተምሮናል። ከዚህ ሀቅ በመነሳት ለዜግነት ፖለቲካ ታጋዮች የምናካፍላቸው ሐሳብ ቢኖረን መለበሚያም አታድርገኝ መለበሚያ ግን አትንሳ የሚለውን ብሂል እንዲያስተውሉት ነው። መላው የኢትዮጵያ ሕዝብ ጨቋኝ አገዛዞችን ተባብሮ ማስወገዱን በተደጋጋሚ አስመስክረናል። እነሱን እያስወገደ ግን መተኪያቸውን ለመተካት ግን አልሆነለትም። ሃ የአጤውን ስራ ጥሎ እርሱን በሚተካው ላይ ባለመስማማቱ የደርግ አምባገነን ጆሮ እየሰማ አይኑ እያየ መጣበት። ለ ደርግን ለማስወገድ አይከፍሉ መስዋዕትነት ቢከፈልም ደርግ ተባሮ መተኪያውን ሳያስተናዳ በመቅረቱ የዘረኛ ስርዓት በወያኔ ሲተካ አሁንም እንደገና ወደ ሶስተኛ ዙር የትግል ጉዞን ቀጠለ። ሐመሩሃ የወያኔው ሸንኮፍ በመራራ ትግል ቢሽመደመድም አሁንም የዘረኛ ስርዓት ለመተካት ገና ብልሃት አላገኘም። ላለፉት 50 ዓመታት ከተፈራረቁብን ስህተቶች አሁንም መማር አልተቻለም። እንደ ስህተታችን ተደጋጋሚነት ዛሬም ያው ብልሃቱን ለማግኘት ሰማይ ምድሩ ተደፍቶብናል። የምንይዘው የምንጥለው ጠፍቶብናል። የችግራችንን ክብደት ስፋትና ጥልቀት በድርጅቶች ብዛት ይወገድልናል ብለን ለመመኘት ዛሬ ብዛታቸው ከ100 በላይ የሚቆጠሩ ፓርቲዎች ፈጥረን ቁጭ ብለናል። አብዛኛዎቹ የዘውግ ድርጅቶች ናቸው። በታዛቢዎቻችን ዘንድ የጨነቀው እርጉዝ ያገባል የሚለው ሽሙጥ ይሰነዘርብናል። እንደምድረ በዳው ነጋዴ ለውድቅ የምትንገዳገደዋን ግመል አርዶ ለመብላት ካራውን እንደበዛ ሁሉ ሀገራችንም የዚያ ድል እንዳይገጥማት ልናስብበት ይገባናል። ኢትዮጵያ ዘላለም ትኖራለች።